ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 17 2013 ዓመተ ምህረት ዝግጅታችን ጀመረ። ዓለም ባንክና ከኢትዮጵያ መንግስት በተገኘ 550 ሚሊዮን ዶላር 83 ከተሞች በልማታዊ ሴፍቲኔት ተጠቃሚ ሆኑበታል የተባለ ፕሮጀክት ይፋ ሆኗል።
አሁን ከ11 ወደ 83 72 ከተሞችን አካቶ ዛሬ ይፋ የሆነ ያለው ፕሮግራም ደግሞ ትልቅ እርምጃ ነው። የደሃ ዜጎችን መፍቀድ ከምንም በላይ ምን ያህል የሚያረካና ከልቦና ጋር የሚያስታርቅ የዜግነትን ራይ በተስፋ የሚያስታጥቅ ሁነኛ የልማት መንገድ እንደሆነ ያመለክታል።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። በአብይ ርዕስ ዘገባ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅት ታዬ ጋር ልሰዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የደቡብ አፍሪካ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ሲሪል ራማፎሳ በታላቁ ህዳሴ ግድብ ዙሪያ ኢትዮጵያን፣ ግብጽንና ሱዳንን ወደ ስምምነት ለማምጣት እያደረጉት ላለው ጥረት ሙሉ ድጋፍ ያላቸው መሆኑን አስታወቁ። ዋና ጸሐፊ ጉተሬዥ የመንግስታቱ ድርጅት በድርድሩ ሂደት ሙሉ ድጋፍ ያደርጋል ማለታቸውን በተባበሩት መንግስታት ድርጅት ከኢትዮጵያ ቋሚ መልእክተኛ የትዊተር ገጽ ያገኘውን መረጃ ጠቅሶ ፋና ዘግቧል። የተፋሰሱ ሀገሮች ድርድሩ በወንድማማችነት መንፈስና በጋራ ተጠቃሚነት እንዲሁም በስምምነት እንዲጠናቀቅ ጠንክረው እንዲሰሩ የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች ማሳሰባቸውንና ህዳሴ ግድብ በሶስቱ ሀገሮች መካከል ትልቅ የትብብርና የአጋርነት መሳሪያ መሆን እንደሚችል መግለጻቸውን ዜናው ጨምሮ ገልጿል። በፌዴራሉ ከፍተኛ ፍርድ ቤት የህገ መንግስትና የጸረ ሽብር ወንጀል አንደኛ ችሎት ጥፋተኛ ባላቸው 5 ሰዎች ላይ ከ5 ዓመት እስከ እድሜ ልክ የሚደርስ ጽኑ እስራት ቅጣት ውሳኔ ሰጥቷል። ፍርድ ቤቱ ከፍርደኞቹ የቅጣት መቅለያም ተቀብሏል። መለስካቸው አመሃ ተከታትሎታል።
ከሁለት ዓመት በፊት በመስቀል አደባባይ ለጠቅላይ ሚኒስትር አብይ አህመድ ድጋፉን ለማሳየት ከአዲስ አበባና ከአካባቢዋ በወጣው ህዝብ ላይ ጥቃት ለማድረስና ለመበተን አቅደው ቦምብ ወርውረዋል በተባሉ 5 ሰዎች የፌዴራሉ ከፍተኛ ፍርድ ቤት የህገ መንግስትና ጸረ ሽብር ወንጀል አንደኛ ችሎት ቀደም ሲል በጥፋተኝነት በፈረደባቸው ሰዎች ላይ ዛሬ የቅጣት ውሳኔ ሰጠ። ፍርድ ቤቱ ዛሬ ረፋዱ ላይ ተሰይሞ በሰጠው ቅጣት የእያንዳንዱን ተከሳሽ ወንጀልና ህግ የሚወስነውን ተገቢ የተባለ ቅጣት በዝርዝር አሰምቷል። በዚህ መሰረት በአንደኛ ተከሳሽ ጌቱ ግርማ ላይ የ23 ዓመት ጽኑ እስራት፣ በሁለተኛ ተከሳሽ ብርሃኑ ጃፈር ላይ የ22 ዓመት ጽኑ እስራት፣ በሦስተኛ ተከሳሽ ጥላሁን ጌታቸው በወረወረው ቦምብ የሁለት ሰዎች ሕይወት በመቀጠፉና በርከት ባሉ ሰዎች ላይም ከባድና ቀላል የአካል ጉዳት በማድረሱ በዕድሜ ልክ ጽኑ እስራት፣ በአራተኛ ተከሳሽ ባህሩ ቶላ ላይ የ17 ዓመት ጽኑ እስራትና በደሳለኝ ተስፋዬ ላይ የ5 ዓመት ጽኑ እስራት ጥሏል። ፍርድ ቤቱ ቀደም ሲል በተከሳሾቹ ላይ በጥፋተኝነት የፈረደባቸው አቃቤ ሕግ በመሠረተው ክስ ያስረዱልኛል ያላቸውን የሰነድና የሰው ምስክሮች ካቀረበና ተከሳሾቹም አቃቤ ሕግ ያቀረበባቸውን ማስረጃዎች ማስተባበል ስላልሆነላቸው እንደሆነ ታትቷል። ቅጣት ከመጣሉ በፊትም ሁሉም ተከሳሾች የቅጣት ማቅለያ ሐሳብ አቅርበዋል። ፍርድ ቤቱ ከቀረቡት ሐሳቦች መካከል የሚቀበላቸው ምክንያቶች ወስዶ የመጨረሻ ቅጣቱን እንደጣለ በፍርዱ ሐተታ ተመልክቷል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
የኬንያ ፕሬዝዳንት ኡሁሩ ኬንያታ ተቃዋሚ የፖለቲካ ፓርቲዎችንና መንግስትን እንዲሁም ህዝቡን ወደ አንድነት ያመጣል የተባለለትን ሪፖርት ይፋ አደረጉ። ድልድይ የመገንባት ተነሳሽነት የሚል ስያሜ የተሰጠው ሪፖርት ለሀገሪቱ የተለያዩ ችግሮች የመፍትሄ አቅጣጫ ያመላክታል ተብሏል። ከናይሮቢ ገልሞ ዳዊት ተከታዩን አጠናቅሯል።
ቢልዲንግ ብሪጅስ ኢኒሼቲቭ ከተቃዋሚ ፓርቲዎች መሪዎች ጋር የሀገሪቱን የወደፊት ዕጣ ፈንታ ብሩህ ለማድረግ የተወጠነ ጥናት ነው ይላሉ ፕሬዝዳንት ኬንያታ። ፕሬዝዳንቱ ባለፈው ጥር ኮሚቴ አቋቁመው ጥናቱን ሲያስኬዱ የነበረ ሲሆን ውጤቱን ለህዝብ ይፋ ያደረጉት ትላንት ነው። በምሳሌ ቃሉ ቢቢአይ ሪፖርት ዋነኛው ትኩረቱ ኬንያ ላሉባት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮች የመፍትሄ አቅጣጫ ማስቀመጥ መሆኑም በሪፖርቱ ተጠቅሷል። የኬንያ የአሁኑ ህገ መንግስት በተረቀቀበት ቦታ ሪፖርቱ ለህዝብ ይፋ ሲሆን ፕሬዝዳንት ኡሁሩ ኬንያታ የፖለቲካ መሪዎች ሁላችንም በአገሪቱ ለተከሰቱ ችግሮች መንስኤ ነን፣ ይህንን ማስተካከል አለብን ብለዋል። እንዲህ ይላሉ ኬንያታ፣ እኔም የዛ የመጥፎ ፖለቲካ አራማጅ አካል እንደነበርኩ መናገር እፈልጋለሁ። እናም ስለዚህ ጉዳይ ስናገር ማንም ላይ ጣቴን እየቀሰርኩ አይደለሁም። እያልኩ ያለሁት ሁላችንም የዚሁ ችግር አካል ነን ነው። ነገር ግን ስለ መፍትሄው ተነጋግረን አናውቅም። ኩሩ የአገር መሪ መሆናችንን ብቻ እያወራን ነው። ራሳችንን ስናሞካሽ ነበር ነው። ስለዚህ ነው ሁላችንም ስለ አካታች ወይም አሳታፊ የፖለቲካ ሂደት መናገር የሚገባን። ምክንያቱም ይህንን ከውስጥ የሚበላን ነቀስ ካስወጣን በኋላ ኬንያ ምድር ላይ ያሉ ሁሉም ማህበረሰቦች የዚች ሀገር አካል እንዲሆኑ ሁሉን አካታች የፖለቲካ ምህዳር ማስፋት ላይ መስራት ይገባናል ይላሉ ፕሬዝዳንቱ። ኬንያታ ስለ ሀገራቸው ወጣቶች ሲናገሩ የሀገር ኢኮኖሚን የሚያስቀጥሉ መሆናቸውን አስታውሰው ፖለቲከኞች ግን አፍላ ጉልበት ያላቸውን ወጣቶች ወደ ስልጣን መውጫ አድርገው ከመጠቀም እንዲቆጠቡ አሳስበዋል። የዜጎችን ህይወት ለማሻሻል ያስችላሉ የተባሉ የመፍትሄ ሀሳቦችን ያሳፈሩ ሪፖርት የፕሬዝደንቱ ተፎካካሪ የነበሩትን ራይላ ኦዲንጋን ጨምሮ በርካታዎች ሲደግፉ፣ ምክትል ፕሬዝደንቱ ዊሊያም ሩቶ ግን ሪፖርቱ በህግ አውጪዎች ላይ የሚያትተው ነጥብ ግን ትክክል አይደለም ብለዋል። ሩቶ በህግ አስፈጻሚ የሚመራ አዲስ የእንባ ጠባቂ ኮሚሽንና በፖሊስ ውስጥ በመንግስት ካቢኔ የሚመራ ካውንስል ስለማቋቋም የሰፈሩትና ሌሎችም የተቃቀሷቸው ነጥቦች የህዝብን ጥቅም የሚጎዱ ናቸው፣ ዳግም መታየት አለባቸው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ነገ ረቡዕ ፕሬዝዳንታዊ ምርጫ በመታካሂደው በታንዛኒያ ፖሊሶች ቢያንስ 7 ሰዎችን በጥይት መተው ገደሉ ሲል አንድ ዋና ተቃዋሚ ፓርቲ ወነጀለ። ሰዎቹ የተገደሉት በምርጫው ሂደት የማጭበርበር ተግባር እየተፈጸመ ነው በሚል ተቃውሞ ላይ በነበሩበት ወቅት ነው ብሏል ፓርቲው። ዊዛሌንዶ የተባለው ፓርቲ ዛሬ ባወጣው መግለጫው ፖሊስ የከፊል ራስ ገዟን ዛንዚባርን ፕሬዝደንታዊ እጩ ማሊፍ ሻሪፍ አህመድንም አስሯቸዋል ብሏል። የደሴቲቱ ፖሊስም መታሰራቸውን አረጋግጧል። 7 ሰዎች በጥይት ገደለ በሚለው ወንጀላ ዙሪያ ግን ፖሊስ የሰጠው መልስ የለም። ተቃዋሚው ፓርቲ በመግለጫው እንዳመለከተው የጦር ሰራዊቱ አባላት ከምርጫው ዕለት ከነገ አስቀድመው ድምጻቸውን ለሚሰጡ ሰዎች የሚሆን የምርጫ ካርድ በየድምጽ መስጫ ጣቢያዎች ሲያደርስ ነበር። በጣቢያዎቹ አካባቢ የነበሩ ዜጎች የመምረጫ ካርዶቹ የተመረጠ እጩ ስም የተሞላባቸው ናቸውና አናስገባም ብለው ለመከላከል ሲሞክሩ ፖሊስ መጀመሪያ ላይ በአስለቃሽ ጋዝ ሊበትን ሞክሮ ከዚያም ጥይት ተኮሰባቸው ብሏል። በታንዛኒያ የዩናይትድ ስቴትስ አምባሳደር ዶናልድ ራይት ከዛንዚባርና ከሌሎችም አካባቢዎች የሚወጡት የሁከት ሪፖርቶች አሳስበውኛል ብለዋል። የጸጥታ ኃይሎች ሊታቀቡ ይገባል ሲሉም አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥም ሁሉም የፖለቲካ መሪዎች ከሁከት እንዲታቀቡ ማጽኖ አቅርበዋል። አዲሱ የሴሸልስ ፕሬዚደንት ዋቭል ራምካላዋን የብሔራዊ አንድነት ተማጽኖ አሰሙ። በ47 ዓመታት ውስጥ የአፍሪካዊቱን ደሴት ሀገር ለመምራት የበቁ የመጀመሪያ የተቃዋሚ ፓርቲ መሪ መሆናቸው ነው። ባለፈው ሳምንት ለሶስት ቀናት በተካሄደው ፕሬዝደንታዊ ምርጫ ፕሬዝደንቱን ዳኒ ፎርን በከፍተኛ የድምፅ ብልጫ አሸንፈዋቸዋል። ተቃዋሚ ፓርቲያቸው ከ25ቱ የምክር ቤት መቀመጫ 20ውን አሸንፏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የመወሰኛ ምክር ቤት የፌዴራል ፍርድ ቤት ዳኛ ኤሚ ኮኒ ባረትን የጠቅላይ ፍርድ ቤት ዳኝነት ሹመት ትናንት ሰኞ አጽድቆታል። ሪፐብሊካኗ ሴኔተር ሱዘን ኮሊንስ ከመላው የሴኔቱ ዲሞክራት አባላት ጋር ሆነው የዳኛ ባረትን ሹመት ተቃውመው ድምፅ ሰጥተዋል። የተቃወሙት ፕሬዝደንታዊ ምርጫው በጥቂት ቀናት ሊካሄድ በቀረበበት በአሁኑ ወቅት በመምጣቱ ነው ብለዋል። አሶሺየትድ ፕሬስ እንደዘገበው ዩናይትድ ስቴትስ ውስጥ ቢያንስ ባለፉት 150 ዓመታት ውስጥ በምክር ቤት አናሳ መቀመጫ ባለው ፓርቲ አንድም አባል ድጋፍ ሳይሰጥ ሹመቱ የጸደቀለት አንድም የጠቅላይ ፍርድ ቤት ዳኛ ኖሮ አያውቅም። ዳኛ ባረት በፕሬዝደንት ዶናልድ ትራምፕ በእጩነት የቀረቡ ሶስተኛ የጠቅላይ ፍርድ ቤት ዳኛ መሆናቸው ነው። የእሳቸው መሾም 9 አባላት ባሉት ጠቅላይ ፍርድ ቤቱ ርዕዮተ ዓለማዊ ሚዛኑን 6-3 በሆነ ብልጫ ወደ ብዙሃኑ ወግ አጥባቂዎች እንዲያጋድል ያደርጋል። የዳኛ ኤሚ ኮኒ ባረት ሹመት በመወሰኛው ምክር ቤት ከጸደቀ በኋላ በዋይት ሀውስ በተካሄደው ስነ ስርዓት የጠቅላይ ፍርድ ቤቱ ዳኛ ክላረንስ ቶማስ ቃለ መሐላቸውን አስፈጽመዋቸዋል። በዓለም አቀፍ የኮቪድ-19 ዜናዎች የዩናይትድ ስቴትስ መንግስት ተመራማሪዎች እንደሚሉት በሙከራ ላይ የሚገኘው አንድ የኮቪድ-19 መድኃኒት በሽታው ጸንቶባቸው ሆስፒታል ላሉ ሰዎች ምንም የሚፈይደው ነገር የለም። የዩናይትድ ስቴትስ የአለርጂና የተላላፊ በሽታዎች ኢንስቲትዩት ትናንት ባወጣው መግለጫ ባምላኒቪማብ ለሚባለው መድኃኒት ሙከራ ከእንግዲህ ወዲያ አዲስ ተሳታፊዎች አንመዘግብም ብሏል። መድኃኒቱ ኢላይ ሊሊ በተባለ የዩናይትድ ስቴትስ የመድኃኒት ኩባንያና በካናዳው አብሰሌራ በሚባለው ኩባንያ የተሰራ ሲሆን ቫይረሱን እንደ የሰውነት የበሽታ መከላከያ ሴል ሆኖ ይከላከላል ተብሎ የተሰራ ነው። የመድኃኒቱ ሙከራ ነጻ ተቆጣጣሪዎች አካል በደህንነት ስጋት ምክንያት አቋርጠውት እንደነበረ የሚዘነጋ አይደለም። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ በከፍተኛ ደረጃ እያሻቀበ መሆኑን ቀጥሏል። ጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል እንዳመለከተው ትናንትና ሰኞ ብቻ ከ66,000 በላይ የቫይረሱ ተጋላጮች ተገኝተዋል። በቫይረሱ ስርጭት መባባስ ምክንያት በርካታ ከተሞች እና ስቴቶች ቀውስ ውስጥ ገብተዋል ነው የተባለው። የቴክሳሷ ኤልፓሶ ከተማ የቫይረሱ ተያዦች ቁጥር ባለፉት 3 ሳምንታት ከ3 ጥፍ በላይ አሻቅቧል ተብሏል። በሁኔታው ክብደት የተነሳ በከተማዋ ከማታ 4 ሰዓት እስከ ንጋቱ 11 ሰዓት የሚጸና የሰዓት እላፊ ታውጇል። በምዕራቧ ዩታ ክፍለ ግዛትም የመንግስቱ ሆስፒታሎች ከአቅም በላይ የሆነባቸው መሆኑን ገልጸው አስጠንቅቀዋል። ይህ በዚህ እንዳለ ሁለተኛዋ የአውስትሬሊያ ትልቋ ከተማ ሜልበርን የቫይረሱ መዛመት ይዞታ በጣም እየተሻሻለ መሆኑ ይሰማል። ዛሬና ትናንት አንድም አዲስ የቫይረሱ ተያዥ እንዳልተገኘ ነው የተገለጸው። ከሰኔ መጀመሪያ ወዲህ ይህ ሲሆን የመጀመሪያ ጊዜ እንደሆነ ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 17 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪዮ አምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ከዓለም ባንክና ከኢትዮጵያ መንግስት በተገኘ 550 ሚሊዮን ዶላር 83 ከተሞች በልማታዊ ሴፍቲኔት ተጠቃሚ ሆኑበታል የተባለ ፕሮጀክት ይፋ ሆነ። ምክትል ጠቅላይ ሚኒስትር ደመቀ መኮንን ዛሬ በደሴ ከተማ በይፋ ባስጀመሩት ሁለተኛው የከተሞች ልማታዊ ሴፍቲኔት ፕሮጀክት 800 ሺህ የሚደርሱ የህብረተሰብ ክፍሎች ተጠቃሚ ሆኑበታል ተብሏል። መስፍን አራጌ ዝርዝር ዘገባለው።
በከተሞች ውስጥ ያለውን ድህነት በመቀነስ የሥራ ፈጣሪነትን ማሳደግ፣ በምግብ ለሥራ ፕሮግራም የአካባቢንና የተፈጥሮ ሀብትን መንከባከብ፣ ረዳት የሌላቸውን አቅመ ደካሞች፣ የአካል ጉዳተኞችንና የዕድሜ ባለጸጎችን በቀጥታ በመደገፍ ማህበራዊ ዋስትናን ማረጋገጥ የፕሮጀክቱ ዓላማ እንደሆነ ተብራርቷል። በዚሁ መሰረት ላለፉት 4 ዓመታት በተካሄደው አንደኛው ምዕራፍ የከተሞች ልማታዊ ሴፍቲኔት ፕሮጀክት ከ600,000 በላይ ሰዎችን ተጠቃሚ ማድረግ እንደተቻለ ለሁለት ቀናት በዘለቀው ፕሮግራም ላይ ተገልጿል። ለዚህም ከዓለም ባንክና ከመንግስት 450 ሚሊዮን ብር ወጪ መደረጉ ተጠቅሷል። ፕሮጀክቱ አድማሱን አስፍቶ ሁለተኛው ምዕራፍ በምክትል ጠቅላይ ሚኒስትር ደመቀ መኮንን ይፋ ሆኗል። ዛሬ
ያለፉት 4 ዓመታት በ11 ከተሞች የተካሄደው እንቅስቃሴ ብዙ ልምዶች ተገብተውበታል። አሁን ከ11 ወደ 83 72 ከተሞችን አካቶ ዛሬ ይፋ የሆነ ያለው ፕሮግራም ደግሞ ትልቅ እርምጃ ነው። የደሃ ዜጎችን መፍቀድ ከምንም በላይ ምን ያህል የሚያረካና ከልቦና ጋር የሚያስታርቅ የዜግነትን ራዕይ በተስፋ የሚያስታጥቅ ሁነኛ የልማት መንገድ እንደሆነ ያመለክታል።
ይፋ የሆነው ሁለተኛው ፕሮጀክት 500 ሚሊዮን ዶላር የተመደበለት ሲሆን 400 ሚሊዮኑ በዓለም ባንክ፣ ቀሪው በኢትዮጵያ መንግስት እንደሚሸፈን ታውቋል። የተጠቃሚዎቹም ቁጥር ወደ 800 ሺህ ይጠጋል ተብሏል። ከመጀመሪያው ምዕራፍ ተሞክሮችን በመውሰድ ተጨማሪ አገልግሎት ዘርፎች መታከላቸውን የከተሞች ስራ እድል ፈጠራና ምግብ ዋስትና ኤጀንሲ ዋና ዳይሬክተር ገብረ መስቀል ጫላ ለጋዜጠኞች በሰጡት ማብራሪያ ጠቅሰዋል።
በተለይ ዘላቂ የኑሮ ማሻሻያ ፕሮግራም የሚገቡ ተጠቃሚዎች ቀደም ሲል ይሰጣቸው የነበረው ድጋፍ $500 ነበረ። አሁን ግን እያንዳንዱ ተጠቃሚ $600 ከፍ እንድል ነው ተደረገው። ይሄ አንዱ ከግምገማው ተነስቶ የተለየ ውጤት ያመጣበት ነው። ሁለተኛው የስራ እድል ፈጠራ ጋር እንደተሳሰረ የማድረግ ስራ ነው። ይሄም ወጣቶች በተለይ ከ12ኛ ክፍል በታች ወይም ከቀድሞ 12ኛ ክፍል በታች ወይም ከ10ኛ ክፍል በታች ያቋረጡ ወጣቶች ከግሉ ኩባንያዎች ጋር የኪስ ገንዘብ እየተከፈላቸው የስራ ልምምድ እንዲያደርጉና የተሻለ አፈጻጸም ካላቸው ደግሞ ቀጥታ የስራ ትስስር እንዲፈጠርላቸው ለማድረግ የሚያስችል አዲስ ኮምፖነንት ነው። በዛ በሚለማመዱበት ኩባንያ የስራ እድል ባይፈጠር እንኳን የ3 ወር የስራ ፍለጋ ጊዜ ይሰጣቸዋል፣ የኪስ ገንዘብ እየተከፈላቸው ማለት ነው።
በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ ፕሮጀክቱ የአስቸኳይ ጊዜ ድጋፍን መሰረት አድርጎ እንዲንቀሳቀስም አድርጓል።
ኮቪድ ፕሮጀክቱን እየተገበርን ባለንበት ጊዜ የመጣና 3 ወሩ ያህል ተጠቃሚዎች ስራ ሳይሰሩ ገንዘብ እንዲከፈላቸው ያደረገ ክፉ ወረርሽኝ ስለሆነ ከዚህ ተምረን የአስቸኳይ ጊዜ ለተጠቃሚዎች ድጋፍ ማድረግ የሚያስችል $0 ፕሮጀክት የሚባል ኮምፖነንትም አለው ፕሮጀክት።
በሁለተኛው ፕሮጀክት አዲስ ትኩረት ከሚሰጣቸው ውስጥ የስደተኞች ጉዳይ አንዱ ነው። ስደተኞች ባሉባቸው አካባቢዎች 30% ስደተኞችን ለማቋቋም፣ 70% ደግሞ የከተማውን ኗሪ ተጠቃሚ ለማድረግ እንደሚሰራ የዳይሬክተሩ ማብራሪያ ያመለክታል። በርካታ ስራ አጦች፣ የኢኮኖሚ ደረጃቸው ዝቅተኛና የሌሎችን እገዛ የሚሹ ብዙዎች ባሉባት ሀገር 30% ስደተኞችን ለማቋቋም ውሳኔ ላይ መድረስ ምን ያህል አዋጭ ነው የሚል ጥያቄ ከጋዜጠኞች ለዳይሬክተሩ ቀርቦላቸው ነበር።
ስደተኞቹን በተወሰነ ሬሽዮ ከኮሚኒቲው ጋር ብናቀላቅለው የስደተኞችን ቁጥር እየቀነስን በስደተኞች እና ደግሞ ከአካባቢ ነዋሪዎች ጋር ያለውን ደግሞ ኢንቴግሬሽን የተሳለጠ እንዲሆን እያደረግን እንሄዳለን። ሁልጊዜ ስደተኞች ፓስፖርት እያወጡ ሀገራችን መሸጋገሪያ ከሚያደርጉ እዚህ ደግሞ በዚህ ፕሮጀክት ታቅፎ ሀገራችንንም መዳረሻ ቢያደርጉ ሀገራችን የበለጠ ምርታማ ትሆናለች።
ወጪውን የሚሸፍነው በተባበሩት መንግስታት የስደተኞች ኮሚሽን እና የኢትዮጵያ መንግስት በጉዳዩ ላይ መግባባት የደረሱበት እንደሆነ ጠቁመው፣ ይህም በስደተኞቹና በኢትዮጵያኑ መካከል ያለውን መስተጋብር ያሻሽላል ብለዋል። ባለፉት 4 ዓመታት ለተመዘገቡት ስኬቶች ምስጋና የለገሱት በዓለም ባንክ የሱዳን፣ ደቡብ ሱዳን፣ ኤርትሪያ እና ኢትዮጵያ ዳይሬክተር ኦስማን ዲዮን ለመጪዎቹ ዓመታት የታቀደው ፕሮጀክት እውን የሚሆነው ቅንጅታዊ ስራ ሲኖር ነው ብለዋል። በመጀመሪያው ምዕራፍ በፕሮጀክቱ የተሻለ አፈጻጸም ካስመዘገቡ 11 ከተሞች ግንባር ቀደሟ ደሴ እንደሆነች በመድረኩ ላይ ተዘክሯል። በተለይ ተራራማ ቦታዎችን አልምቶ አረንጓዴ በማድረግና የአፈር መሸርሸርን በመከላከል ከተማዋ በፕሮጀክቱ ካስመዘገበችው ስኬት በላይ ለኢትዮጵያውያን ትምህርት የሚሆን ቁም ነገር በውስጧ መያዟን የመሰከሩት ደግሞ የአማራ ክልል ርዕሰ መስተዳደር ተመስገን ጥሩነህ ናቸው።
እዚህ ስንገናኝ ወደ አእምሮዬ ደጋግሞ የሚመጣው ሀሳብ አለ። ለኢትዮጵያ የሚጠቅማት ደሴነት ነው የሚል ሐሳብ ሁሉን እንዳመኑ ሁሉን እንዳፈጣጠሩ ሁሉን እንደግሩ ተቀብሎ መኖር ደስነት አንዱ ሌላውን ሳይቆረብቱ አንዱ ሌላውን ሳይገላምጡ መኖር ነው ደስነት ውጣት ባ ሳይኖር ኑር ተቀመጥ ሳይኖር እንዳገር መኖር ነው ደስነት ታዲያ ይሄ አያኮራም ትላላችሁ?
የክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ የከተማ ከንቲባዎችና ከፍተኛ የመንግስት አመራሮች በከተማዋ በሴፍቲኔት ፕሮግራም የተሰሩትን የልማት ስራዎች ጎብኝተዋል። አንዳንድ የከተማዋ ነዋሪዎች ከፍተኛ የመንግስት አመራሮች ሊመጡ ነው ሲባል የሚደረግ የከተማዋ ጽዳት መቆም ይገባዋል፣ ከተማዋን ለሚኖሩባት ህዝቦች ተስማሚ ማድረግ ይገባል ሲሉ ለአሜሪካ ድምጽ ሬዲዮ ቅሬታቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መስፍን አራጌን ላደረሰን ዘገባ እናመሰግናለን። የትንታኔው መጽሔት ይቀጥላል። የአማራ ብሔራዊ ንቅናቄ አብን ፓርቲ ጥቅምት 18 2013 ዓመተ ምህረት በአማራ ብሔራዊ ክልል የተለያዩ ከተሞች ሰላማዊ ሰልፍ ለማካሄድ ጠርቶት የነበረውን ሰልፍ መሰረዙን አስታወቀ። የፓርቲው የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ ለአሜሪካ ድምጽ እንደተናገሩት የተጠራውን ሰልፍ መምራት ስለማንችል ሰልፉ ተሰርዟል ብሏል። አብን ዛሬ ጠዋት ስለ ሰልፉ ዝርዝር ጉዳዮች በቢሮአቸው ውስጥ ሲወያዩና ከሰዓት በኋላ ጋዜጣዊ መግለጫ ለመስጠት እየተዘጋጁ ባሉበት ሰዓት በአዲስ አበባ የጸጥታ ኃይል የፓርቲው ጽህፈት ቤት መከበቡን አቶ ጣሂር ገልጸዋል። ስለ ጉዳዩ ከአዲስ አበባ ፖሊስ ለማጣራት ያደረግነው ሙከራ አልተሳካም። ፀሐይ ዳምጠው ተጨማሪ አላት።
የአማራ ብሔራዊ ንቅናቄ አብን በተለያዩ የአገሪቱ ክፍሎች በአማራ ህዝብ ላይ እየደረሰ ያለውን ዘር ተኮር ጥቃትን ለማውገዝ ሰላማዊ ሰልፍ ጥቅምት 18 በአማራ ክልልና ጥቅምት 22 ደግሞ በአዲስ አበባ ለማካሄድ ነበር ያሉት የአብን ቃል አቀባይ አቶ ጣሂር መሐመድ ሰልፉ መሰረዙን ለአሜሪካ ድምጽ ተናግረዋል።
ሁሉም የአማራ ክልል ከተማዎች ዝግጅት የተጀመረ ሆኖ እኛም ዝግጅቱን በደንብ ኮማንድ እየመራን እንቅስቃሴዎችን የተደረጉ አጠቃላይ ዝግጅታችን እያጠናቀቅን ዛሬ ደግሞ በቀጣይ ሰልፉ ላይ ስላሉት አጠቃላይ ሂደቶች በተመለከተ ዛሬ ከሰዓት በኋላ ፕሬሲደንት ለመስረካ ለመስጠት ቀጠሮ ይዘን ነበር። በትናንትናው ዕለትም በመንግስት ኮሚኒኬሽን ጉዳዮች በአማራ ክልሉ የተሰጠ መግለጫ ነበረ። ሰልፉን ፍጹም ማድረግ እንደማይቻልና እርምጃም እንደሚወስድ በመንግስት በኩል ተገልጾ ነበር። እንግዲህ በዛ ሁኔታ ላይ ደግሞ እንዳስሳቸው ከቆየሩት ሁኔታዎች ጋር ተደምሮ አጠቃላይ ሊደረግ የታሰበውን ሰልፍ መንግስት በምን አይነት መልኩ ጉዳት ሊያደርስበት እንዳቀደ አስበን በዛው ቦታ ላይ ባለንበት ሁኔታ ሰልፉን መቆጣጠርና ኃላፊነቱን ወስዶ ማድረጉን በእኛ በኩል ኃላፊነት የወሰድንበት ቢሆንም ቀደም ሲል አሁን ባለው የጸጥታ ሁኔታና እኛ ያለንበት ተጨባጭ ሁኔታ ሲቀጥል ደግሞ በመንግስት በኩል ያለው የመረስ ፍላጎት ስንል ያለውን ካዥዋሊቲ ስለመቀነስ በእኛ በኩል ሰልፉን መምራት እንደማንችል በማህበራዊ ትስስር ገጻችን ይፋ አድርገናል።
አቶ ጣሂር አክለውም ዛሬ ጠዋት የፓርቲው ስራ አስፈጻሚ ኮሚቴ አባላት ስለ ሰልፉ ዝርዝር ጉዳዮች ላይ እየመከሩ ያለ በአዲስ አበባ ፖሊስ የፓርቲው ጽህፈት ቤት መከበቡን ተናግረዋል። አብን ዛሬ ከሰዓት በኋላ ለመገናኛ ብዙሃን መግለጫ ሊሰጥ ጥሪ አድርጎ እንደነበር የገለጹት አቶ ጣሂር ጋዜጠኞቹ ወደ ቅጥር ግቢው እንዳይገቡ በጸጥታ ኃይሎች መከልከላቸውን ተናግረዋል።
በእኛ በኩል ይህንን የመንግስት ዛቻና አጠቃላይ የህዝባችን ደህንነት ከማስጠበቅ አንጻር ምንድን ነው ሊፈጠር የሚችለው፣ ምን ማድረግ ይገባናል የሚል ውይይት እያደረግን ነበር። ፕሬስ ኮንፈረንስ እስከምንሰጥበት ሰዓት ጊዜ ሙሉ የስራ አስፈጻሚ አባላት ይህን ውይይት እያደረግን የተሻለውን አማራጭ በህዝባችን ላይ ችግር የማይፈጥር ነገር ግን ደግሞ በየቦታው እየሞተ ያለውን አማራ ድምፅ ለመሆን ምን ማድረግ ይገባናል፣ ነገር ግን የሚገደሉ ሰዎችን ጉዳይ ይቁም ስንል እኛስ አሁን በዚህ ሰልፍ ኃላፊነት የማይሰማው መንግስት መሆኑን ያሳየን ይህ መንግስት እንደዛ ሰው ሰልፈኞች ላይ እርምጃ ቢወሰድ የሚል ስጋት ምን ማድረግ አለብን የሚል አጠቃላይ የሰልፉን ሁኔታ የሁኔታ ትንተና እየሰራን ነበር። ሆኖም ግን ይህንን ስብሰባ ጨርሰን ሳንወጣና በፕሬስ ኮንፈረንሳችን የበለጠ የማረጋጋት ስራና ምን መደረግ አለበት የሚለውን ከማስቀመጣችን በፊት ቢሮችን በጸጥታ ኃይሎች ተከቦ ጋዜጠኞችም ወደ ውስጥ እንዳይገቡ እኛም ወደ ውጭ እንዳንወጣ ሚቲንጉን ጨርሰንም ለፕሬስ ኮንፈረንሱም እንዳንዘጋጅ የሚያደርግ ነገር ተከሰተ።
መገናኛ ብዙሃን በስፍራው ሲደርሱ የአቢን ጽፈት ቤት ቅጥር ግቢ መዘጋቱንና መግለጫ አለመኖሩን በስፍራው ከነበሩ ከአዲስ አበባ ፖሊስ አባላት ማወቅ ተችሏል። በስፍራው የተገኘው የአሜሪካ ድምጽ ሬዲዮም ይህንኑ ያረጋገጠ ሲሆን ስለ ጉዳዩ ከአዲስ አበባ ፖሊስ ኮሚሽን ለማጣራት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ሃይዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። ከደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ በማንነታቸው ምክንያት ጥቃት ደርሶባቸው ከመኖሪያቸው የተፈናቀሉ ዜጎችን በተመለከተ ከክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ ጋር ትናንት የጀመርነው ቃለ ምልልስ ሁለተኛው ክፍል ቀጥሎ ይቀርባል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያነጋገራቸው።
በአካባቢው የጸጥታ ችግር ተፈጥሮ ሲቪሎች ከተገደሉ በኋላ የፌደራልና የክልል መንግስት ባለስልጣናት ጥቃቱ በተፈጸመባቸው ስፍራዎች ተገኝተው ከነዋሪዎች ጋር ውይይት ካደረጉ በኋላ ህግ ማስከበርና እርምጃ መውሰድ ስራ መጀመሩን የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አሸናፊ ለቪኦኤ ተናግሯል።
በዋናነት ያው ሌሎቹ እንደተጠበቁ ሆኖ ከዞን አመራር 1፣ ከወረዳ አመራር 5፣ ከቀበሌ 1 በድምሩ 7 አመራሮች በቁጥጥር ስር ውሏል። ከፖሊስ 2 የፖሊስ አባላት በቁጥጥር ውሏል። እነዚህ የወረዳ ፖሊሶች ናቸው። ከመንግስት ሰራተኛ ውስጥ ከዞን 1 ባለሙያ በዚህ ጉዳይ ላይ እጁ አለበት ተብሎ የሚጠረጠር ተይዟል። ከቀበሌ 2 ቀበሌ ስራ አስኪያጆች ተይዟል። ከንግዱ ማህበረሰብ 1 ነጋዴ ተይዟል በዚህ ጉዳይ ላይ እጁ ያለበት። በአጠቃላይ እነዚህ ወደ 13 አካባቢ ናቸው። ከነዚህ ውጪ ያሉት ወጣቶች፣ እንደገና ከአርሶ አደሩም ከሌሎች ማህበረሰብ ክፍሎች በጉዳዩ ላይ እጅ ያለባቸው ናቸው ተጠርጥሮ የተያዙት ማለት ይሻላል።
በአጠቃላይ የተያዙ ሰዎች ቁጥር ግን ስንት ናቸው?
54።
ከተፈናቀሉ ሰዎች ቁጥር አኳያ መንግስት እያለ ያለው የተፈናቀሉ ሰው ቁጥር ከ2000 እስከ 3000 እንደሚደርስ ነው። ነገር ግን ተፈናቀን ውጭ ያለን ሰዎች 7000 እና ከ6500 በላይ እንሆናለን ብለው ሀሳብ ያቀርባሉ። የቁጥሩን መዛነፍ ከየት ተፈጠረ?
3 ቀበሌዎች ላይ ያለው ህብረተሰብ ሙሉ በሙሉ የሚባል በሚችን ደረጃ ነው የተፈናቀለው። አሁን እየተናገርን ያለን ይህን ያክል ነው ብለን እየተናገርን ያለ ነው በአንድ ማዕከል ያሉትንና ወደ ሌላ ክልል የተሻገሩትን ወደኋላ እየመለስን ያለ ነውን ነው። አሁን በቁጥር ደረጃ ከ2500 እስከ 3000 ይደርሳል የሚል እየተገለጸ ያለው ቁጥሩ ከዚህ ይጨምራል የሚለው ነገር ትክክል 6000 7000 ይደርሳል የሚለውን እርግጠኛ መሆን አይቻልም።
የተገደሉ ሰዎች ቁጥር እስካሁን 31 መሆኑና በጸጥታ አካላት የተረጋገጠ መሆኑን ገልጠዋል።
በመጀመሪያው ቀን 12 ዜጎቻችን ህይወታቸውን ያጡበት፣ 5 ዜጎች የቆሰሉበት ነው። በሁለተኛው ዙር 19 ዜጎቻችን ህይወታቸውን ያጡበት እና 8 ዜጎች የቆሰሉበት ነው። በአጠቃላይ 31 ዜጎቻችን ህይወታቸውን ያጡበት፣ እንደገና ደግሞ 13 ዜጎቻችን የቆሰሉበት ነው። ሰራዊቱ በአካባቢ ላይ ተሰማርቶ እያንዳንዷን መንደር ሽፍታውን የማሰስ ስራዎችን እየሰራ ነው ያለው። በዚህ ሂደት ውስጥ ያገኘነው ተጨማሪ አስክሬን ነው አላገኘንም። ምናልባት ይህ ጥርጣሬ በተለያዩ መንገዶች ደንግጠው የወጡ ዜጎቻችን እስካሁን ስላልተገኙ ሞቷል ከሚል ጥርጣሬ የሚነሳ ሊሆን ይችላል። ስለዚህ የእኛ ግምገማች ከዚህ ድረስ ነው። የወደቀ አካል ካለ በአሰሳው ሂደት ውስጥ የሚገኝ ካለ ተጨማሪ እንትኑ የሚገለጽ ነው እና ከዚህ ተነስቶ ቅድም ያልከው ገጽታ ግንባታ ወይም መረጃ በመደበቅ የሚደረግ አይደለም። 31ን ከገለጸ በኋላ 10ን መቀነስ ትርጉም የለው ከሎጂክ አኳያ እንኳን ብትወስድ ቅድም ካልኳቸው ነጥቦችም አኳያ ትርጉም የለውም።
ትምህርት ቤት የተጠለሉ ዜጎች ትምህርት ሊከፈት ነው ተመለሱ እየተባልን ነው እና ስጋት ውስጥና አሁንም ዋስትና የለንም። እንዴት ገና ወንጀለኞች ተይዘው ሳያልቁ ወደ ቀያችሁ ተመለሱ እንባላለን? ትምህርት ቤት ነው ያለ ነው፣ ከትምህርት ውጡ የተባል ነው የሚል ሀሳብ ያቀርባሉ አቶ አንድነት።
ይሄ ስጋት ዜጎች የሚያነሱት ምናልባት በእኛ ደረጃ በዚህ አግባብ የተነሳበትን አልገመገምንም። ሊሆንም የሚችል ነገር አይሆንም። ለምን እንደባል ትምህርት ቤትም ይሁን የትኛውም የመንግስት ተቋም ተፈናቅለው በዝግጅት ምክንያት ወጥተው የተቀመጡ ሰዎችን ለማሳረፍ መጠቀም ግዴታ ነው የሚሆነው። የተሻለ ቢገኝም መጠቀም ግዴታ ነው። አሁን አማራጭ ሲጠፋ ሰፊ ቁጥር ስለሆነ ለማሳረፍ እሱን ተጠቀምን እንጂ ከዚህ የተሻለ የትኛውም አማራጭ ከሆነ ሰውን ማረጋጋት እና ማሳረፍ ግድ ነው የሚሆነው። ስንደርስ የምናጋለው የሚጋለጡ አካላት ሊኖሩ ይችላሉ። ከጸረ ሰላም ኃይሉ ተለይተው የማይታዩ በዚህ መንገድ ስነ ልቦና ጭምር ለመጉዳት የሚንቀሳቀሱ ኃይሎች ሊኖሩ ይችላሉ። በዋናነት የመመለስ ፍላጎት ህዝቡም ውስጥ አለ። ዋናው ምክንያት ሀብት ንብረታቸውን እንደነበረ ያስቀምጠው ስለወጡ እንደውም በእኛ ግምገማ ላይ እንትን የተደረገው ቶሎ ብለን የጸጥታ ሁኔታውን እና እርምጃ የምንወስዳቸውን እያፋጠንን ምቹ ሁኔታ በመፍጠር ዜጎች ወደ ቀያቸው ተመልሶ ሀብታቸውን የሚጠብቁበት የሚያንከባከቡበት ሁኔታ መፈጠር አለበት ተብሎ ከነሱም በኩል ጭምር ነው ጥያቄ እየመጣ ያለው እና መመለስ ግፊት በህዝቡም ውስጥ ፍላጎት አለ። በዚህ መንገድ ግን ገፍትረን እናወጣለን የሚለው ቅድም በገለጽኩት ሜሪት ቢወሰድ የተሻለ ነው የሚል ነገር አለ። ሊሆን የማይችል የተጽዕኖ ለመፍጠር የሚፈጥሩ ወንጀለኞችና ጸረ ሰላም ኃይል አጋዦች ሊሆኑ ይችላሉ። በዚህ መንገድ እንትን የሚለው መዋቅራዊ የሆነ እንደዚህ አይነት አስተሳሰብ የለም፣ አልገመገም ነው።
አካባቢው ያለፉትን ሁለት ዓመታትን ያሳለፈበትን ሁኔታ አስረድተዋል።
እንግዲህ ይሄ ቀጠና ባለፉት ሁለት ዓመታት ያለፈበትን ጊዜ ሁላችንም የምናውቀዋል። ከቴፒ ጀምሮ ሸኮ ላይ፣ ደቡብ ቤንች ላይ፣ አይናምባ ክላስተር፣ ጉራ ፋርዳ ላይ ከዚህ በተለየ መንገድ በሜኒትና በሸኮ ማህበረሰብ መካከል ሲፈጠር የነበረው የመዋቅር ለሁለት እንቅጠል የሚል ጥያቄ እና ሌሎች በርካታ አጀንዳዎች ያሉበት ቀጠና ነው። ይህን በህዝቡ የሚነሱ ጥያቄዎችን ሽፋን በማድረግ ዘራፊ ቡድን ነው የተደራጀው። በተለያየ መንገድ ጫካ እየገባ እየታጠቀ ሽፋኑን ግን የህዝብ ጥያቄ በማድረግ ህዝብ ሲገል የነበረ ቡድን እንደነበረ ሁሉም የሚያውቅ ነው። ስደመሰስም ነበር፣ እርምጃ ሲወሰድም ነበር። እንግዲህ መነሻ ተብሎ የሚወሰደው ከዚህ በፊት ከነበሩ አጀንዳዎች ጋር ግንኙነት አለው የለውም የሚለው ነገር በጣም በጥልቀት እየተፈተሸ ነው አሁን ያለው። ሁለተኛው ከሩቅ እነዚህ ጉዳዮች ላይ እጅ የከተተ አካል አለው የለም የሚለው ነገር ቀጥተኛ ተሳታፊና ተዘዋዋሪ ተሳታፊነት ያላቸውን አካላት ትንይዝ ነው። በማንነታቸው ብቻም ሳይሆን ከዚህ በፊት ካላቸው እንቅስቃሴም በአካባቢው ካለው አጠቃላይ ለጸጥታ ስጋት ከሚሆኑ አካላት ጋርም ያላቸው ቁርኝት ሲፈተሽ ነው የረጅም እጆችንም ጉዳይ በደንብ ማየት የምንችለው። ስለዚህ የአንዳንዶች አሁን የተደመሰሱት ከዚህ በፊትም ታዋቂ የነበሩ ሽፍቶች ናቸው፣ ኦፕሬሽን ሂደት ውስጥ እርምጃ የተወሰደባቸው። ስለዚህ ምናልባት የረጃጅም እጆች እንቅስቃሴ ጋር እነዚህ ቡድኖች በመጠቀም ረገድ ጥልቀቱ ምን ያክል ነው የሚለው ነገር ምርመራው አሁን እየተካሄደ ስለሄደ በሂደት በግልጽ የዚህ ዋና ኢንቴንሽን ከተለያዩ አካላት አንዱ ብለን ለይተን የምናወጣቸውን አካላት በዝርዝር የምናወጣው ቀጥሎ ባለው ኢንቨስቲጌሽን ነው። አሁን ባለ ደረጃ የበሰለና በቂ የሆነ የመረጃና የምርመራ ሂደቱ ወደ መሬት ያልወረደ ስለሆነ ሂደት ላይ ያለም ስለሆነ እንዲህ ነው ብሎ መግለጽ ብስለት የጎደለው ነገር ያደርገዋል።
ጉራ ፈርዳ ላይ የደረሰው ጥቃት ማንነትን መሰረት ያደረገ ነው ብሎ ያነሳሉ። እስካሁን እናንተ በሄዳችሁት መንገድ ይህን አጣርታችኋል ወይ?
በሁለት መንገድ መመልከት ጠቃሚ ነው የሚሆነው። አንደኛው ከሞቱትና ከቆሰሉት ዜጎች መካከል በርካታ ቁጥር ያለው አማርኛ ተናጋሪ ዜጎቻችን ናቸው። ነገር ግን እነዚህ ውስጥ ኦሮምኛ ተናጋሪ ዜጎችም አሉበት። ቁጥራቸው ግን ከአማርኛ ተናጋሪ ጋር የሚስተካከል አይደለም። አጠቃላይ 31 ከሞቱት ውስጥ 4-5 የሚጠጉ ናቸው ኦሮምኛ ተናጋሪዎች ማለት ነው። ሁለተኛ ጥቃቱ የተፈጸመበት መንደር ላይ እንግዲህ ጥቃቱ የሚፈጸመው ነዋሪዎች ላይ እንደመሆኑ መጠን መንደሩ ላይ ያለው የነዋሪ ስብጥር ነው። በርካታ ቁጥር ያለው አማርኛ ተናጋሪ ነው እዛ ቀጠና ላይ ያለው። ይሄ በአንድ በኩል ከግንዛቤ ውስጥ መግባት አለበት እና በጥልቀትም መፈተሽ ያለበት ጉዳይ ነው። ሁለተኛው ግን በግምገማችን ያረጋገጥነው ይሄ ጥቃት 8 ላይ ከመፈጸሙ በፊት 6 ላይ አንድ የሸኮ ተወላጅ እዛ ቀጠና ላይ ሞቷል። ይህን ሞት ተከትሎ ይሄ የሞተው የሸኮ ተወላጅ አማራ ብሔረሰብ ተወላጆች ያሉበት አካባቢ ነው የሞተው። ከዚህ ጋር ተያይዞ ገዳዮች አማራ ናቸው በሚል በከፍተኛ መንገድ ውሰሳ ተደርጓል። ይህን ተከትሎ እዛ ቀጠና ላይ ነዋሪዎችን የአማራ ብሔረሰብ ተወላጆች ናቸው እነሱ ገደሉ በሚል ተነስቷል። ስለዚህ ይህን ተከትሎ የተወሰደ እርምጃ ነው። አማራ ገደለ በሚል ዘርንና ብሔርን ማዕከል ተደርጎ የተቃጣና በተጨባጭም በተግባር የታየ ጥቃት ነው ብለህ በሌላ መንገድ የምትወስደው ነው። ስለዚህ እነዚህን ሁለቱን አጣምረው በሚዛኑ አይቶ ወደ ህዝቡ ስትሄድ ህዝቡ ጋር ያለው አተያይና ይህን ጥቃት ፈጸመ በሚባሉ አካላት ውስጥ ደግሞ ያለውን አመለካከት የቡድኑ ተልዕኮና አጠቃላይ ቀጠናው ላይ ያለውን በኢንቨስቲጌሽን ቀጥለን የምንደርሳቸው ጉዳዮችን ሲሪየስሊ ፐቲሽን የምናገኛቸው ነገሮች እንደተጠበቀ ሆኖ በዚህ ሚዛን ማየቱ ተገቢ ነው። በህዝቡ ዘንድ ግን የወንድማማችነትና አብሮ የመኖር እንትናቸው በውይይት መድረኮችም በግልጽ እየታየ ስለሆነ ከህዝቡ ፍላጎት ውጭ የሆነ በህዝቡ ጥያቄ ሽፋን እና በተለያዩ አጀንዳዎች የሰከረ ቡድን የፈጸማቸው ጉዳዮች እንደሆነ በግልጽ ማየት ይቻላል።
የደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ ለሰጡን ማብራሪያ እናመሰግናለን።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ጊዜውን ያልጠበቀ ዝናብ ሊመጣ እንደሚችል የትግራይ ክልል የግብርናና ገጠር ልማት ቢሮ አሳስቧል። የአንበጣ መንጋ ወረርሽኝ ከደረሰባቸው የክልሉ 5 ዞኖች ደቡባዊ ዞን ከትላንት ጀምሮ ከወረርሽኙ ነጻ መሆኑን አስታውቋል። መንጋው ቀድሞ ባልነበረበት ሰሜን ምዕራብ ዞን ግን ትላንት መታየቱን ቢሮው አክሎ አመልክቷል። ሙልጌታ ጽሃ ዝርዝሩን ይዟል።
ትግራይ ክልል ውስጥ ከነሐሴ 11 2012 ዓ.ም ጀምሮ የተከሰተው የአንበጣ መንጋ እስከ ትናንት ድረስ 4 ዞኖች ያዳረሰ ሲሆን ትናንት ደግሞ ሰሜን ምዕራብ ዞን ውስጥ መታየቱ የክልሉ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸዋል። ክልሉ ካሉት 6 ዞኖች የበረሃ አንበጣ ያልደረሰበት ምዕራባዊ ዞን ብቻ መሆኑንና በ38 ወረዳዎች 142,000 ሄክታር ስፋት ያለው መሬት በመንጋው መወረሩ ኃላፊው አመላክቷል። የአንበጣ መንጋ በስፋት በታየበት የትግራይ ደቡባዊ ዞን በተለይ በራያ ጨርጨር፣ ራያ አዘቦና ራያ ላማጣ ወረዳዎች ላይ ጉዳት ማድረሱንና ከህዝብ ጋር በመተባበር ከከፋ ጉዳት መከላከል መቻሉም ዶክተር አትንኩት ተናግሯል። መንጋው ከሁለት ወር በላይ እንደቆየበት በገለጹበት በዚሁ ዞን ከትናንት አንስቶ አለመታየቱ ያስታወቁት የቢሮ ኃላፊው ከአጎራባች አካባቢዎች ተመልሶ ሊመጣ ይችላል የሚል ስጋት መኖሩም ጠቁመዋል።
እኛ እንደ ትግራይ በዋናነት ራያ ጨርጨር፣ ራያ ላማጣ፣ ራያ አዘቦ እነዚህ ተጋፋጭ ናቸው። ግንባርም ብለን ነው የምናስቀምጠው። እዚያ የምናደርገው መከላከልም ለእነሱ ብቻ ሳይሆን ለትግራይን በአጠቃላይ ለመከላከል ነበር ጥረት ሲደረግ የነበረው። በተከታታይ ብዙ እረፍትም አልነበረ። ትናንትና ለመጀመሪያ ጊዜ አንበጣ አልታየም የሚል ዜናም እኛም አሳውቀናል። የዕለት ተዕለት ኢንፎርሜሽን እንሰጣለን። የትናንትና ውሎ በዞኑ እንዳለ ደጋም ቆላም ደጋውም ይሄድ ነበር ኦፍላንድ እንዳሞ ሆኒ ምናምን የሚባሉት። ስለዚህ ቶታሊ ነፃ ነው የሆነው ዞኑ። ይህንን ማለት ግን ትግራይ ውስጥ ነፃ ነበር ማለት አይደለም። ደቡብ ምስራቅ ነበር የተለያዩ እንትነ፣ በዋናነት ደግሞ መሀል ላይ። ስለዚህ እንደ ሄደ ነው ማወቅ ያለብን። ዘሎ አይደለም መሀል ላይ የደረሰው፣ እዛ የነበረው እዛ ሲጨፈጨፍ እየተቀነሰ እየተቀነሰ ከዛ ወደ ደቡብ ምስራቅ ከዛ በኋላ ደግሞ እየሄደ እንዳለ ግንዛቤ መውሰድ ያስፈልጋል። ስለዚህ የገባው በዚህ መልኩ እናየዋለን። ስለዚህ ደቡባዊ ዞን እንዳለ ነፃ ነው ስንል ለዕለቱ ነው እንጂ ከአማራ ክልል ሊመጣ የሚችል ትልቅ አንበጣ መንጋዎች እንዳሉ ከሩቅም ከአፋር ራቅ ካለ ቦታ ሊመጣ እንደሚችል
መንጋው በማዕከላዊ ዞን አሁንም ስፋት ባለው አካባቢ ላይ መኖሩ የገለጹት ዶክተር አትንኩት የመከላከል ስራ በዞኑ ባለሙያዎችና በህዝብም እየተከናወነ እንደሚገኝ አመላክቷል። ክልሉ ውስጥ የደረሱ ሰብሎች ፈጥኖ በማጨድ መንጋው የከፋ ጉዳት እንዳያደርስ ጥረት እየተደረገ መሆኑም ኃላፊው አክለው ተናግሯል። ጊዜው ያልጠበቀ ዝናብ ሊመጣ እንደሚችል የሚጠቁም ትንበያ መኖሩም ዶክተር አትንኩት ገልጸዋል።
የአጨዳ ፕሮግራሙ በጣም በጥሩ ሁኔታ ነው እየተካሄደ ያለው። አንድ ጉልበትም ያስፈልጋል። ገበሬው ጉልበት የጉልበት ዋጋ ስናስብ አሁን ውድም ነው። ስለዚህ የተለያዩ ተቋማት የመንግስት ተቋማት ሰራተኞች፣ የመከላከያ ኃይሉም ግንባር ቀደም ተጠቃሽ ነው። እዚህ ያለው የጸጥታ ኃይሉም የመንግስት ሰራተኛ ሁሉም እየተሳተፉ ነው ያሉት። ስለዚህ የአጨዳ ስራ በጣም በተቀናጀ መልኩ እየተሰራ ነው። አመርቂ ስራ ውጤትም እያስገኘ ነው የሚል እንትና ያለኝ። ይህኛውም ተጠናክሮ ነው መሄድ ያለበት እስከ መጨረሻ ድረስ። እዚህ ላይ ጥንቃቄ ከፍርሃት የተነሳ አንዳንዴ ያልደረሰ የማጨድ ነገሮች እየተከሰቱ ነው። አንዳንድ ቦታ ላይ ትንሽ ጠንቀቅ ብሎ ግን ታግሶ መሰራት እንዳለበት ነው። ሌላ ምን ሰጋውም አለ። አሁን ክላይሜት ቼንጅ ብዙ እየተወራ ነው። ያልተጠበቀ ነገሮች ይከሰታሉ። አንዱ የነበረው እንግዲህ ካልተቀየረ አሁን ዝናብ ሊመጣ እንደሚችል ወቅቱ ያልጠበቀው ዝናብ፣ እሱ ደግሞ በጣም አደገኛ ነው። ቶታሊ ምርቱን ወደ ሌላ ነገር ነው የሚቀይረው። ስለዚህ አንበጣውን ብቻ ሳይሆን ጊዜ የለኝም በሚል መንፈስ ሁሉም ተነሳሶ አጨዳው ተጠናክሮ በሁለቱ መልኩ ማለት ነው። ለአንበጣም እንቅስቃሴ ለመከታውም አንድ ነገር ነው። በሌላ በኩል ያልተጠበቀ ዝናብ ሊመጣ ስለሚችል ካፊያ ነገር የታየበት ሁኔታ አለ። እንዲህም ስንል ማለት ነው። ስለዚህ ከዚያም ከማዳን አንጻር ጠናክሮ እየተሰራ ነው።
በክልሉ የተከሰተው የአንበጣ መንጋ እያደረሰው ያለው ጉዳት ከቀበሌ ጀምሮ እየተጠና መሆኑን የቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸው የደረሰው ጉዳት እየተገመገመ አርሶ አደሩን ለማገዝ ጥረት እንደሚደረግ ተናግሯል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ሙልጌታ ጽባህ ለዘገባው እናመሰግናለን። ዝግጅቶቻችን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voaamharic፣ በትዊተርም እንዲሁ #voaamharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobile ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ናይጄሪያ ውስጥ የፖሊስ የጭካኔ ተግባርን አስመልክቶ ተቃውሞ እየተካሄደ ባለበት በአሁኑ ወቅት በርካታ ሰዎች ብዙ የመንግስት መጋዘኖችን ወረው ምግብ መዝረፋቸው ታውቋል። ምግቡን የዘረፉት በኮሮና ቫይረስ ምክንያት ብዙ መንቀሳቀስ ባልተቻለበት በአሁኑ ወቅት ለህዝቡ ለማከፋፈል መሆኑ ተገልጿል። በናይጄሪያ መዲና አቡጃ ከሚገኝ አንድ መጋዘን ትላንት ሩዝ፣ ስኳርና ማካሮኒ እንደተዘረፈ፣ ባለፈው ቅዳሜም ተመሳሳይ ዘረፋ እንደተፈጸመ የአሜሪካ ድምጽ ዘጋቢ ቲሞቲ ኦቪዙ ከአቡጃ በላከው ዘገባ ጠቅሷል። አዳነች ፍሳሐዬ ታቀርባለች።
ባለፈው ቅዳሜ ተቃዋሚዎቹ የመንግስት መጋዘን አካባቢ ተሰባስበው ድምጽ ያሰሙ በነበረበት ወቅት ፖሊሶችና ወታደሮች መጋዘኑን ይጠብቁ እንደነበር ተዘግቧል። ቀደም ሲል መጋዘኑን ለመዝረፍ ሞክረው የጸጥታ ኃይሎች ወደ ሰማይ ሲተኩሱ መበተናቸው ተገልጿል። ነገር ግን ዴቪድ ኦጆን የመሳሰሉት ብዙ የተቃውሞ ሰልፈኞች ምግብ ሳይይዙ እንደማይሄዱ ገልጸዋል።
መድኃኒታችንን እንፈልጋለን፣ መብታችን ነው። ጎረቤቴ በኮሮና ቫይረስ ምክንያት በረሃብ ሊሞት ትንሽ ነበር የቀረው። በአንድ የመንግስት ተቋም በጸጥታ ጥበቃ ተግባር ተሰማርቶ ይሰራ ነበር፣ ነገር ግን ከስራ ወጣ። እናም ምን እንዲያደርግ ነው የምትፈልጉት? በቆሎና ሩዝ ሰጠሁት፣ ምክንያቱም በረሃብ ሊሞት ነበር።
ካለፉት ጥቂት ቀናት ወዲህ በሀገሪቱ ዙሪያ ባሉት 9 ክፍላተ ግዛት የሚገኙት የመንግስት የእህል ረድኤት መጋዘኖች ተዘርፈዋል። አንድ የግል ዘርፍ ጥምረት በኮሮና ቫይረስ ምክንያት የተጎዱትን ለመታደግ ሲል አስሮች ሚሊዮኖች ዶላሮች የሚያወጣ የምግብ እርዳታ ለመንግስት ማቅረቡ ታውቋል። ነገር ግን የመንቀሳቀስ እገዳው ከላላ ወዲህ መንግስት የምግብ እርዳታ ማከፋፈሉን አቆሟል። አንዳንድ ናይጄሪያውያን በሚሊዮኖች የሚቆጠሩ ሰዎች እየተራቡ መንግስት የእህል እርዳታውን አጉሮ ይዟል የሚል ክስ ያሰማሉ። ሳንዴ ቹኩ የተባሉ የአቡጃ ነዋሪ በቫይረሱ ምክንያት የመንቀሳቀስ ገደብ በነበረበት ወቅት ከመንግስት ያገኘነው ረድኤት የለም ይላሉ።
እዚህ ምንም የሚያካፍሉት ነገር የለም። ለራሳቸውም ወስደው ሊሆን ይችላል፣ ለሌላው ግን አልሰጡም። ሰዎች ተስፋ ቆርጠው እንዲሄዱ ደብቀውታል። ከዚያም ሰብስበው ለህዝቡ ይሸጡታል።
የዓለም አቀፉ ወረርሽኝ ኮሮና ቫይረስ መዛመት በሀገሪቱ በደህንነት በሚኖሩት 83 ሚሊዮን በሚሆኑ ሰዎች ላይ የረሃቡን ሁኔታ አባብሷል። በሀገሪቱ የህዝብ ቁጥር አሃዝ መሰረት እነዚህ ሰዎች ከአጠቃላይ የናይጄሪያ ህዝብ 40% ይሆናሉ። ሶሻል አክሽን ናይጄሪያ የተባለው ተቋም ኃላፊ ቪቪያን ቤሎኑ በመጋዘኖች የታጎሩ የምግብ ክምችት መጠን ሲታይ ስርዓቱ እንዳልሰራ ያመለክታል ብለዋል።
To think that certain persons could lock down this volume, this quantum of
ሰዎች በደህነትና በችግር ሲሰቃዩ ያዩ በቦታው እንደምናየው ሁሉ ይህን ያክል ብዛት ያለው ምግብና ቁስ አሽገው ሊያስቀምጡ የሚችሉ ሰዎች ይኖራሉ ብሎ መገመት አይቻልም። ይህ የክፋት ተግባር ነው። ይህ በህዝብ አመኔታ ላይ ክህደት መፈጸም ነው።
የናይጄሪያ አገረ ገዥዎች መድረክ በበኩሉ በአንዳንድ ክፍላተ ግዛት ካሉት የእህል መጋዘኖች የተዘረፉት ምግቦች ታጉሮ የነበሩ ሳይሆን ለተጋላጭ ወገኖች የተቀመጡ ናቸው ሲል ትላንት ገልጿል። የጸጥታ ኃይሎች በሀገሪቱ ዙሪያ ያሉትን የእህል መጋዘኖችን እየጠበቁ ሲሆን የበርካታ ክፍላተ ግዛት ባለስልጣኖች የምግብ ማከፋፈል ስራ ለመጀመር ማቀዳቸው ታውቋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ
ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ።
አሜሪካ ድምጿን ትሰጣለች። የዩናይትድ ስቴትስን ምርጫ በቪኦኤ ይከታተሉ። አሜሪካውያን መጪውን ፕሬዚደንታቸውን የፊታችን ማክሰኞ ጥቅምት 24 ይመርጣሉ። ለተቀማጩ ፕሬዚደንት ዶናልድ ትራምፕ 4 ዓመት ይጨምራሉ ወይስ በቃቸው? ጆዜፍ ባይደንን 46ኛ ፕሬዚደንታቸው አድርገው ይሰይማሉ? ይህ ምርጫ የተለየ ነው ይላሉ ሁለቱም። ባይደን ቢመረጥ አይታችሁት የማታውቁት አዘቅት ውስጥ ትገባላችሁ ብለዋል ትራምፕ። ባይደን ደግሞ ጨዋነት፣ ሞገስና ክብር ለድምፃችሁ ቀርበዋል ይላሉ። እንግዲህ ምርጫው የአሜሪካውያን ነው። በመጪው ማክሰኞ ይለያል። የአሜሪካ ድምፅ በዋሽንግተን ጊዜ ከምሽቱ 5 ሰዓት፣ በአዲስ አበባ ከጠዋቱ 1 ሰዓት በልዩ የ1 ሰዓት የምርጫ ቀጥታ ስርጭት ዘገባዎችንና ትንታኔዎችን ይዘንላችሁ እንቀርባለን። ስርጭቱ አዲስ አበባ ላይ ከቀኑ 6 ሰዓት በአሃዱ ራዲዮ 94.3 ይተላለፋል። መጪውን የዩናይትድ ስቴትስ ፕሬዚደንታዊ ምርጫ በአሜሪካ ድምፅ ይከታተሉ። ቀጠሮ ከቪኦኤ ጋር ይሁን። አሜሪካ ድምጿን ትሰጣለች።
እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። በኮቪድ-19 ሳቢያ ተዘግተው የከረሙት ትምህርት ቤቶች ባለፉት 2 ሳምንታት ውስጥ ተከፍተዋል። በመጪዎቹ ጥቂት ሳምንታትም የከፍተኛ ትምህርት ተቋማት አስፈላጊ የሆነው የጤና ጥንቃቄዎች እየተደረጉ ከፍተኛ የትምህርት ተቋማትም ለተማሪዎች ክፍት እንደሚሆኑ የሳይንስና የከፍተኛ ትምህርት ሚኒስቴር አስታውቋል። ባለፈው ግማሽ ዓመት ተፈጥረው የነበሩ የተማሪዎች ግጭትና የትምህርት መስተጓጎል ተመክሮ በመነሳት እንዲሁም መጪው የምርጫ ወቅት ከመሆኑ ጋር ተያይዞ የሳይንስና ከፍተኛ ትምህርት ሚኒስቴር ከፌዴራል ፖሊስ ጋር በመተባበር ለግቢ ጥበቃ አባላት በየዩኒቨርሲቲዎች ውስጥ የሚነሱ የብሔርና የፖለቲካ ግጭቶችን ለመቆጣጠር የሚያስችል ስልጠና ከፌዴራል ፖሊስ ጋር በመተባበር በአገር አቀፍ ደረጃ መስጠት ጀምሯል። ኤደን ገረመው በሳይንስና ከፍተኛ የትምህርት ሚኒስቴር ውስጥ የኮሚሽን ዳይሬክተር የሆኑትን አቶ ደቻሳ ጉሩሙን አነጋግራ ተከታዩን ዘገባ አሰራርታለች። ከፍተኛ የትምህርት ተቋማት ተማሪዎች ከተለያዩ ቦታዎች ተሰባስበው በመምጣት የጽንሰ ሐሳብ ወይም የቲዮሪ ዕውቀት የሚገበዩባቸው አልፎ ተርፎም የተለያዩ ባህሎችንና እንዲሁም በምክንያታዊነትና በአመክንዮ የተደገፉ አስተሳሰቦችን የሚያዳብሩባቸው ተቋማት ናቸው። ይሁንና ካለፉት 3 ዓመታት ወደዚህ የኢትዮጵያ ዩኒቨርሲቲዎች በአብዛኛው በሚባል ሁኔታ የግጭትና የውጥረት ቀጠናዎች እየሆኑ መጥተዋል። የመብቶችና የዴሞክራሲ እድገት ማዕከል ከወራት በፊት ባወጣው ሪፖርት መሰረት ከ2012 ዓ.ም መስከረም ማገባደጃ ጀምሮ በ2012 መጋቢት ወር ላይ በኮቪድ-19 ወረርሽኝ ምክንያት የትምህርት ተቋማት ስራቸውን እስካቆሙበት ጊዜ ድረስ በ28 ዩኒቨርሲቲዎች ውስጥ በተፈጠሩ ግጭቶች የ12 ተማሪዎች ነፍስ ሲጠፋ ከ58 በላይ ተማሪዎች ቀላልና ከባድ የአካል ጉዳት እንደደረሰባቸውና በተለያዩ ጊዜያትም ትምህርት መቋረጡን ይጠቁማል። ከዚህ በተጨማሪም ግጭቶች በነበሩባቸው ተቋማት ውስጥም ግጭትን የመቆጣጠርና አስተዳደራዊ ክፍተቶች መኖራቸውንም ያመለክታል። የሳይንስና ከፍተኛ ትምህርት ሚኒስቴርም በዘንድሮ ዓመት ተማሪዎች ወደ ትምህርት ገበታቸው ሲመለሱ ሊፈጠሩ የሚችሉ የጸጥታ ክፍተቶችን ለመምላት ከወዲሁ የዩኒቨርሲቲ ጥበቃዎችን ከፌዴራል ፖሊስና ከሰላም ሚኒስቴር ጋር በመቀናጀት ማሰልጠን መጀመሩን ይፋ አድርጓል። የሚኒስቴር መስሪያ ቤቱ የኮሚኒኬሽን ዳይሬክተር የሆኑት አቶ ደቻሳ ጉርሙ ከዚህ ቀደም የግቢ ፖሊሶች ግጭትን የመቆጣጠር እውቀትና ዝግጁነት እንዳልነበራቸው ጠቅሰው የትምህርት ተቋማትን ሰላም ማስጠበቅ በሚል ርዕስ ለ2 ቀናት እየተሰጠ ያለውን ስልጠና ዓላማ እንዲህ ያብራራሉ።
ካምፓስ ፖሊስ ዝም ብሎ እንደማንኛውም ተቋም ነው የጥበቃ
ስራዎች ይሰሩ የነበሩት የተለየ ስልጠና የተለየ ብቃትም ቢታይበት አግባብ አልነበረም። የተሻለ ስልጠና ወቅቱ የሚፈልገው እንደገና እየተፈጠሩ ያሉ ችግሮችን የሚመጠን ልጆቹ ባህሪ ጋር በተናበበ ሁኔታ አሰልጥኖ መመለካከትም በተግባርም ብቁ ማድረግ ያስፈልጋል እና ይህን እንደገና ደግሞ ብቁ ያልሆኑትንም በእድሜም በተለያየ ምክንያትም በጤና በመለየት ብቁነትን ደግሞ አሰልጥኖ አብቅቶ የካምፓስ ፖሊስ መያዝ ያለበትን ቅርጽ እንዲያስይዙልን በሀገር አቀፍ ደረጃ ጠና በማስፈለጉ ነው የስጠና የተረጋጋ።
የሳይንስና ከፍተኛ ትምህርት ሚኒስቴር ከዚህ በዘለለም በግቢ በሮች ላይ የቅኝት ካሜራዎችን ጭምር በመጠቀም እንደሚሰራም አቶ ደቻሳ ይናገራሉ። በተጨማሪም በከፍተኛ የትምህርት ተቋማት ውስጥ የህግ የበላይነት እንዲከበር ለማድረግ የተጠናከረ የዝግጁነት ስራ ላይም አተኩረናል ይላሉ።
ዩኒቨርሲቲዎች ዘንድሮ በጣም ትልልቅ ተቋማት ናቸው። ከማንኛውም ተቋም በላይ ብዙ ሰው የሚሰባሰብበት ተማሪዎች ያሉበት ቦታዎች ስለሆኑ ጠበቃ አድርጉ መጠበቅ ያስፈልጋል። በካሜራ መታገል ያስፈልጋል። በቴክኖሎጂ በሰው ኃይልም ደግሞ የተጠናከረ ልቁና ብቁ የሆነ ሰው ማዘጋጀት ያስፈልጋል እና ይህንን አላማ በማድረግ ነው ስልጠናው እንዲሰጥ የተፈለገው እየተሰጠ ያለው። አመራኖቻችንም ሁሉም ወላጆችም ለልጆቻቸው ስንቅ መስጠት ያለባቸው ነገር ትምህርት ቤት የሚሄደው ለትምህርት ነው። በሙሉ ጊዜያቸው በሙሉ አቅማቸው ትምህርት ላያዘም ብለው ሊማሩ መምከር፣ ማስቻል፣ መከታተል ያስፈልጋል። ሁለተኛው ደግሞ ጥፋተኛት ነው። ይህ የበላይነት ማስከበር አስፈላጊ ነው። ካሁንም እነዚህ ዩኒቨርሲቲዎቻችን ባላቸው የአስተዳደር ሕግ አሰራር ግን የሚፈጥሩትን አካላት በተለይ በዩኒቨርሲቲ ጊዜ ውስጥ የሚፈጠር ማንኛውም ችግር ላይ ጠበቅ ያለ ቁጥጥር ማድረግ የሕግ የበላይነት ማስከበር ይጠበቅባቸዋል እና በዚህ ልክ ነው ዝግጅቶች እያደረግን ያለ ነው።
በዩኒቨርሲቲዎች ደህንነት ላይ በጥብቅ መሰራት እንዳለበት የሚጠቅሱት አቶ ደቻሳ ጉርሙ በዋናነት ግን ዘላቂ ለውጥን ለማምጣት ተማሪዎች የሀሳብ ልዩነትን ማስተናገድ እንዲለምዱ ከታች ጀምሮ በትምህርት ስርዓቱ ላይ ሊሰራበት የሚገባ ጉዳይ ነው ሲሉም ያሳስባሉ።
መቻቻል እንዲኖር ተማሪዎች ለመማር ዝግጅት ያስፈልጋቸዋል። መጀመሪያ ብቃት ያስፈልጋል። ለዘራቱ እና ከካሪኩለም ጀምሮ መታረም አለበት፣ መታቀፍ አለበት ብለን እኮ የተሻለ ዝግጅት እንዲያደርጉ የፍሬሽማን ኮርሶች ላይ አሁን በአብዛኛው አብሮነትን እና መግባባት ላይ ያዘነበሉ ኮሚኒኬሽን ስኪል ለምሳሌ ሎጂክን ኢንክሉሲቭነስ ተካተው ባህሪ ላይ ብዙ ነገር መስራት መቻል አለብን። ሳይንሱን ደረግ ሳይንሱን ብቻ ሳይሆን ባህሪ ላይ ነው አብዛኛው ነገር መሰራት ያለበት የሚለው ነገር ታምኖበት ከሪኩለም ሁሉ አሻሽለን ትምህርት የሚሰጥበት አግባብ ተመቻችቶ እየሰራን ያለ ነው። ከዛ ውጪ በምክንያታዊነት ማመን አለባቸው። በዚህ ድን የሚጠበቅባቸውን ነገር ነው መስራት ያለባቸው ተማሪ። ስለዚህ እንደሚል ሁሉ ለማድረግ ደግሞ ሰፋ ያሉ የክርክር መድረኮች ሁሉ ኖረው መከራከር፣ መነጋገር፣ መተማመን እንዲኖር ለማስቻል የሚዘጋጅ መድረኮች ነበሩ፣ የታቀዱ ነበሩ። በየዩኒቨርሲቲዎቹ ያሉትን ክፍተቶች እንዴት አድርገን ማረም ይችላለን? ይሄ የመምህራን ቤት ነው። ስለዚህ ሀገራዊ ችግር ራሱ መፍታት የሚጠበቅበት ተቋም ነው። በዛ ልክ መስራት፣ በዛ ልክ ማሰብ ይጠበቃል እና ዞሮ ዞሮ ያው በኮቪድ ምክንያት አብዛኛው ብዙ ነገር ሳይከናወን ቆይቷል። ቀርቶብናል አምና እንደገና ሌሎች ሀገራዊ ችግሮች የውጭ የፖለቲካ ወደ ዩኒቨርሲቲዎች እየገቡ እነኚህ ጫናዎች ይበዙ በሚፈለገው መጠን ያለመተግበር ሁኔታዎች አሉ። አሁንም ደግሞ በጣም የተጣበበ ጊዜ ነው ልጆቹ ያላቸው ትምህርት ላይ መደበኛ የትምህርት ጊዜ ና እነኝን ነገሮች ታሳቢ ባደረግ አለን ጊዜ ማድረግ የሚገባን ቅድሚያ መሰጠት ያለበትን ነገር ቅድሚያ ሰጠን ማድረግ ነው የሚጠበቅብን።
የሳይንስና የከፍተኛ ትምህርት ሚኒስቴር በቀጣይ ጥቂት ሳምንታት ውስጥ እንደ የትምህርት ተቋማቱ ዝግጁነት ተማሪዎች ወደ ትምህርት ገበታቸው እንደሚጠሩ ያስታወቀ ሲሆን ላለፏቸውን ጊዜያቶች እንዲያካክሱም ከጠዋቱ 2 ሰዓት ጀምሮ እስከ ምሽት ድረስ የሚቆይ ጥብቅ የሆነ የትምህርት መርሃ ግብር ማሰናዳቱን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ሐዋሳ ከተማን በኢትዮጵያ ቀዳሚ የቱሪስት መናኸሪያና የሰላም ማዕከል ለማድረግ እንደሚሰሩ አዲሱ የሐዋሳ ከተማ ከንቲባ አስታወቁ። አቶ ጥራቱ በየነን በመተካት ከቀናት በፊት የሐዋሳ ከተማ ምክትል ከንቲባ የሆኑት አቶ ጸጋዬ ቱኬ የሰጡትን መግለጫ የተከታተለው ዮናታን ዘብዲዮስ ዘገባ አለው።
የሐዋሳ ከተማ ምክትል ከንቲባ የነበሩት አቶ ጥራቱ በየኔ
ወደ አዲስ አበባ ባላፍነት ዘዋሩ እሳቸው በመተካት ተሾሙት አዲሱ የከተማው ምክትል ከንቲባ ጸጋይ ቱኬ ዛሬ የመጀመሪያቸውን መግለጫ በሰጡበት ወቅት ባላፍነት ዘመናቸው ትኩረት ሰጥተው የሚሰሩባቸውን ጉዳዮች አስተዋውቀዋል።
ከተማ አስተዳደሩ ትኩረት ሰጥተው የሚሰራባቸው ጉዳዮች አንዱም የሆነው የከተማው ሰላም ነው። ሰላም የሰለጠነ ከተማ ባህሪ ነው፣ ምሳሌ ነው። ስለዚህ ከተማችንን ሰላም ማስጠበቅ ስራ በሚገባ ቀን ማታ ሳንል የምንሰራው ይሆናል። ስለዚህ ከተማው ውስጥ የሚኖሩ ነዋሪዎቻቸውን ሙሉ 24 ሰዓት ሳይቸገሩ ሳይጨንቃቸው ከተማችን የኛ ነው ብለው አምኖ በእኛም ተቋማት በሰላም በኩል ባሉ ተቋማት አምኖ የሚንቀሳቀሱበትን ምቹ የከተማ አካባቢ ለመፍጠር ቀን ማታ ሳንል ነው የምንሰራው። ስለዚህ ከተማ አስተዳደሩ ትኩረት ሰጥተው በሚሰራቸው ስራዎች መሀል አንዱም የሆነው የከተማውን ሰላም ማስጠበቅ ነው፣ ከተማውን ሰላማዊ ማድረግ ነው። ስለዚህ ኢትዮጵያ ውስጥ ካሉ ከተሞች በሰላም የተሻለ ከተማ የማድረግ በሰላም ምሳሌ የሚውለው ሊሆን የሚችል ከተማ የማድረግ በሁሉም ዘርፎች የተሻለ ከተማ ለማድረግ እቅዳለን።
በጎብኚዎች መዳረሻነት ስማቸው ከሚጠቀሱ የኢትዮጵያ ከተሞች ወትሮም ከመጀመሪያዎቹ ተርታ የሚጠቀሰው የሐዋሳ ከተማ ባለፉት 3 ዓመታት በተለያዩ የፖለቲካና የጸጥታ ጉዳዮች እንግዶቿን በሚገባ አስተናግዳ አልሸኘችም ነው የሚባለው። አዲሱ የከተማ ምክትል ከንቲባ ይህንን ለመለወጥ መዋለ ንዋያቸውን አፍሰው ከተማዋን ለሚያለሟትና ለደርሶ ጎብኚዎች ምቹ ለማድረግ ለተቀን እንሰራለን ብሏል።
ሌላው ልንሰራቸው የምንፈልጋቸው ነገሮች ውስጥ አንዱ ሐዋሳን የኢንቨስትመንትና የቱሪዝም ሀብ ማድረግ ነው። እንደምታውቁት ሐዋሳ ትልቅ አክሰስ አለው፣ ኦፖርቹኒቲ አለው፣ ፖቴንሻል አለው። የኢንቨስትመንት ተመራጭ ለምድም እንዳልኳችሁ ለመሀል ገበያ በጣም ቅርብ ነው፣ ለመሀል ማርኬት በጣም ቅርብ ነው። ብዙ አካባቢው በጣም ምቹ ለኢንቨስትመንት። ስለዚህ ከዚህ በፊት ያሉ ኢንቨስትመንቶች አሉ፣ ኢንፍራስትራክቸሩም በጣም የተሻለ ነው። ስለዚህ እነዚህን ተጠቅመን ከተማውን የኢንቨስትመንትና የቱሪዝም ሀብ ማድረግ እንችላለን የሚል ነው። ስለዚህ አንደኛው ኢንቨስትመንትን መሳባል ይጠበቅብናል፣ የተሻሉ ኢንቨስትመንቶችን ወደዚህ ማምጣት ይጠበቅብናል። እነዚህ ሲመጡ ለአካባቢው ህብረተሰብ በጣም ትልቅ ፖቴንሻል ነው፣ ትልቅ ሀብት ነው። ስለዚህ ለኢንቨስትመንት አስፈላጊውን ማዕቀፎችን የህግ ማዕቀፎችን ማዘጋጀት። ሌላው ልዩ ትኩረት ምሰተን የምንሰራው ቱሪዝም። እንደምታውቁት ሐዋሳ ትልቅ እምቅ አቅም አላት በቱሪዝም የልማት። ስለዚህ እነዚህን እምቅ አቅሞችን አጉልተን አሳይተን ከተማችን የቱሪዝም ማዕከል እንዲሆን መስራት ይጠበቅብናል። ተፈጥሮ ሀብታችን ተጠቅመን ከተማውን የተሻለ ቱሪዝም ማዕከል ማድረግ ይቻላል። ሌላው ሃይማኖታዊ በዓላት በጣም ይከበራሉ እዚህ ባህላዊ በዓላት በጣም ይከበራሉ። እነዚህን ተጠቅመን ከተማውን የቱሪዝም ሴንተር፣ የቱሪዝም ማዕከል ኢትዮጵያ ውስጥ ለማድረግ በቁርጠኝነት የምንሰራ ነው የሚሆነው። ለምሳሌ ባህላዊ በዓላትን ብንወስድ ኢቼ ጨምባላላ በዓልን መውሰድ እንችላለን። ለዚህ በዓል በጣም ብዙ ቱሪስቶች እንዲመጡ፣ በጣም ብዙ ካፒታል እንዲመጣ ወደ ከተማችን፣ ሰው ለዚህ በዓል ብለው ብዙ ካፒታል ይዞ ይመጣል። ይህንን ተጠቅመን ከተማውን የማሳደግ ከተማውን የዚህ ቱሪዝም ማዕከል የማድረግ ስራ በደንብ ይሰራል። ሌላው ገብርኤል በዓልን ከወሰዳችሁ እነዚህን በደንብ በደማቅ ሁኔታ የሚከበርበት በዚህ ካፒታላይዝ አድርገን ከተማችን በዛ የሚታይበት በመጠቀም ከተማችን በአጠቃላይ የቱሪዝምና የኢንቨስትመንት ማዕከል እንዲሆን በሚገባ የሚንሰራ ነው የሚሆነው።
በአሰራር ስርዓትና በአገልግሎት አሰጣጥ ላይም ከተማዋን የሚመጥን ማሻሻያ እንደሚያደርጉ የተናገሩት ምክትል ከንቲባው ከተማዋን ሁሉም ዜጎች በምቾትና በእኩልነት የሚኖሩባት እንዲሁም የሚጠቀሙባት ማድረግም እንሰራለን ካሉት አብይ ጉዳዮች ውስጥ መሆናቸውን ተናግረዋል። ሐዋሳን የሚመስል መሰረተ ልማት መዘርጋት፣ ከተማዋን ማስዋብ፣ የቤቶች ልማትና ከተማዋን በፕላን መምራት ትኩረት የተሰጣቸው ጉዳዮች መሆናቸውንም ከመግለጫቸው ለመረዳት ተችሏል።
በአጠቃላይ ከዚህ በኋላ ሐዋሳ ሪብራንድ ማድረግ ነው የምንሰራው። ሪብራንድ ስናደርግ ሐዋሳን የብልጽግና ተምሳሌት እንድትሆን፣ ከተማችን የፍስሐ ከተማ እንድትሆን ቀን ሌሊት ነው የምንሰራው። ስለዚህ ይህንን ሰርተን ከተማችን የኢትዮጵያ ከተሞች የብልጽግና ተምሳሌት እንድትሆን፣ የፍስሐ ከተማ እንድትሆን በሚገባ የሚሰራ ጊዜ ይሆናል ብዬ አስባለሁ።
ሐዋሳ ከተማ ለአመታዊ በጀት የምታውለውን ከ2 ቢሊዮን በላይ ብር የምትሰበስበው ከቱሪስቶችና ከአገልግሎት ሰጪ ተቋማት እንደሆነ ይታወቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።
ወደድኩ አፈቅርኩሽ የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ። ወደድኳ ፍቅርኩ Yeah. ቺኑ ሁሉ በጋዜጣ ይውጣ ነፍሴም ተጨነቀች ነደደች ተፍላሃልታ ነፍሴም ተጨነቀች ነደደች ተፍላሃልታ